ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 2 2010 ዓ ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባትና
ጤና ይስጥልን፣ እኔም ቆንጅት ታየ ነኝ።
ጋዜጠኛ እስክንድር ነጋ፣ አቶ አንዱዓለም አራጌና አቶ ክንፈ ሚካኤል ደበበ ከእስር እንዲፈቱ እንዲፈርሙበት የቀረበላቸው የይቅርታ ቅጽ የግንቦት ሰባት አባል ነን እንዲሉ የሚጠይቅ መሆኑን ለቤተሰቦቻቸው ገለጹ።
የግንቦት ሰባት አባል ነበርኩ ብላችሁ ፈርሙ የሚል ቅድመ ሁኔታ ቀርቦላቸዋል። መናገር የምችለው አሁን ስለ እስክንድር ነው። እስክንድር የግንቦት ሰባት አባል አልነበርኩም፣ ያልሆንኩበትን ፎርም ልፈርም አልችልም ብሎ ሳይስማሙ እንደተመለሰ ለማወቅ ችያለሁ።
ሶስታችንም አንድ አይነት ድምፅ ነው። ይቅርታ አልጠይቅም፣ መንግስት እኛን ይቅርታ ልጠይቀን ይገባል። ከህዝቡ ጎን ነን። ህዝቡን ይቅርታ እንደጠየቀ እኛን ይቅርታ ሊጠይቀን ይል የሚል መልስ ነው የሰጧቸው።
የእስክንድር ነጋ ባለቤት ሰርካለም ፋሲልና የአቶ አንዱዓለም አራጌ እህት ፋንቱ አራጌን ድምፅ ነው የሰማችሁት። ዝርዝሩም በዕለቱ አብይ ርዕስ እናቀርባለን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጋዜጠኛ እስክንድር ነጋ፣ አቶ አንዱዓለም አራጌና አቶ ክንፈ ሚካኤል ደበበ በቅጽል ስም አበበ ቀስቶ ከእስር ለመፈታት የግንቦት ሰባት አባል መሆናቸውን አምነው የይቅርታ ፎርም ላይ እንዲፈርሙ መጠየቃቸውን ቀደም ሲል እንደገለጽ ነው ለቤተሰቦቻቸው ገልጸዋል። ቤተሰቦቻቸው ለአሜሪካ ድምፅ እንደተናገሩት እስረኞቹ የግንቦት ሰባት አባል ሳንሆን እንዴት ብለን ነው የምንፈርመው? መንግስት ይቅርታ ሊጠይቀን ሲገባስ እንዴት ይቅርታ እንጠይቃለን? የሚል መልስ ሰጥተው ፎርሙ ላይ ለመፈረም ፈቃደኛ ሳይሆኑ ቀርተዋል። በአብይ ርዕስ ዝርዝሩን እናቀርባለን።
የተባበሩት መንግስታት ድርጅት ዓለም አቀፍ የፍልሰት ድርጅት አይኦኤም ዛሬ አርብ በሰጠው መግለጫ 25 ኢትዮጵያውያን ፍልሰተኞች ከየመን አጠገብ ባለ ባህር ላይ እንደተጣሉ አመልክቷል። የድርጅቱ ቃል አቀባይ ጆኤል ሚልማን እንደገለጹት ከሆነ በባህር ዳርቻው የተጣሉት መንገደኞች 605 ኢትዮጵያውያን ወንዶችና ሴቶችን ይዘው ባለፉት 24 ሰዓታት ውስጥ ወደ የመኗ ሻቧ ግዛት ያመሩ ከነበሩት አራት ጀልባዎች መካከል በአንደኛው ውስጥ የነበሩ ናቸው። ዘገባውን አዲሱ አበበ ያቀርበዋል።
ስለ ሁኔታው እንዲገልጹልን ወደ ስዊዘርላንድ ደውለን ቃል አቀባዩን ጆኤል ሚልማንን ጠይቀናል።
All we know is four groups came and only one appears to have had any
በአራት ጀልባዎች ሆነው እንደመጡና ከአንዱ ውስጥ ብቻ 25 መጥፋታቸውን ነው የምናውቀው። ከዚህ ሌላ ዝርዝር መረጃ ገና አላገኘንም።
ለመሆኑ ኬት ነው የተነሱት? ሚስተር ሚልማን በጾታ ረገድስ ስንት ህጻናት፣ ስንት ወንዶችና ስንት ሴቶች ነበሩ?
We don't know much about it at all. We just know that we think they left from Basasa.
ብዙም የምናውቀው ነገር የለም። 25ቱ ኢትዮጵያውያን ግን ከሶማሊያዋ ቦሳሶ የተነሱ ይመስለናል። ህጻናት የሉም። አብዛኞቹ ደግሞ ወንዶች ሲሆኑ ሴቶች 96 ነበሩ።
ምንም እንኳ የመን ውስጥ ያለው የጸጥታ ሁኔታ አስቸጋሪ ቢሆንም አገሪቱ አሁንም የፍልሰተኞች መሸጋገሪያና መተላለፊያ መሆኗ አልቀረም። ይህን መሰል አጋጣሚዎች ደግሞ ተደጋግመው እንደሚሰሙ እናውቃለን ብለዋል ቃል አቀባዩ። ለመሆኑ እነዚህን የጠፉ ኢትዮጵያውያን ለማግኘት አይኦኤም ማለትም ዓለም አቀፉ የፍልሰተኞች ድርጅት ምን ጥረት ያደርጋል? ለቃል አቀባዩ በመጨረሻ ያቀረብነው ጥያቄ ነው።
በአሁኑ ወቅት በስፍራው ማንም የለም፣ ግን በአካባቢው ከሚገኙና አብረውን ከሚሰሩ የሰብአዊ እርዳታ ድርጅቶች ጋር ለመገናኘት እየሞከርን ነው። ዛሬ አርብ የሳምንቱ መጨረሻ ስለሆነ ሰው ለማግኘት ያስቸግራል።
ባለፈው ዓመት ብዙዎቹ ከጅቡቲ የተሳፈሩ ሆነው 87,000 ፍልሰተኞች ናቸው የመን የገቡት ብለዋል። ብዙዎቹ የተሻለ ሕይወት ለመኖር ወደሚያቅዱበት አገር መድረስ እንጂ የመን ውስጥ የመቆየት ፍላጎት እንደሌላቸውም ይታወቃል ብለውናል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የ2018 የክረምት ኦሊምፒክስ ውድድር ፒዮንግቻንግ ደቡብ ኮሪያ ላይ ዛሬ ተከፍቷል። የስፖርቱ አፍቃሪዎች እጅግ ከባድ የሆነው ቅዝቃዜ ሳይበግራቸው በኦሊምፒክ ስቴዲየሙ ተገኝተው የመክፈቻ ስነ ስርዓቱን የርችት የአንጸባራቂ መብራቶችና የአትሌቶች ሰልፍ ትዕይንት ተመልክተዋል። የዘንድሮ የክረምት ኦሊምፒክስ ብዙ ትዕይንት የሚታይበት ሲሆን ከሁሉም ገኖ ይታያል የተባለው ግን የሰሜንና ደቡብ ኮሪያዎች ህብረት እንደሆነ ነው የሚስተዋለው። ከጥቂት ሳምንታት በፊት በኒውክሌር ጦርነት ሲዛዛቱ የነበሩት ሁለቱ ጎረቤት ሀገሮች በሴቶች የበረዶ ላይ የገና ጨዋታ ሀኪ በአንድ ቡድን ሆነው ሊወዳደሩ ተስማምተዋል። ዛሬ የሰሜን ኮሪያና የደቡብ ኮሪያ አትሌቶች ሰማያዊና ነጩን የኮሪያ አንድነት ሰንደቅ ዓላማ እያውለበለቡ አብረው በስቴዲየሙ በሰልፍ አልፈዋል። የዩናይትድ ስቴትስ የአትሌቶች ቡድን ደግሞ ሰንደቅ ዓላማዋን ይዞ በሚመራው አትሌት ምርጫ ጉዳይ ከወዲሁ ውዝግብ አግኝቶት ነበር። ኤሪን ሃምሊንና ፈጣን የበረዶ ተንሸራታች ሻኒ ዴቪስ ለዚህ ክብር ለመብቃት ሊመረጡ ሁለቱም እኩል ድምፅ አግኝተው የነበረ ሲሆን በኋላ ግን ከሳንቲም ወርውሮ ከዘውድና ከጎፈር መለየት ወይም ኮይንቶስ በሚሉት ሰንደቅ ዓላማ ይዞ የመምራቱ እድል ለሃምሊን ተሰጠ። ኤሪን ለዚህ እድል በመብቃቷ ደስታዋን ገልጻለች። ዴቪስ ግን ሂደቱ ፍትሐዊ አይደለም ሲል ቅሬታውን አሰምቷል።
እዚያው ደቡብ ኮሪያ ውስጥ ዛሬ አርብ በተከፈተው የፒዮንግቻንግ የክረምት ኦሊምፒክ ጨዋታዎች መክፈቻ ስነ ስርዓት ላይ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ፣ የአስተናጋጇ የደቡብ ኮሪያ መሪና የሰሜን ኮሪያ መልእክተኞች በአንድ የክብር ትሪቢዩን ተቀምጠዋል። ሆኖም የዩናይትድ ስቴትሱ ምክትል ፕሬዚደንት ፔንስ ከሰሜን ኮሪያው መልእክተኛ ጋር ከመነጋገር ሆን ብለው ተቆጥበዋል። ምክትል ፕሬዚደንት ፔንስ እና ባለቤታቸው ካረን ባለቀይ ሰማያዊና ነጭ ቀለሙን የዩናይትድ ስቴትስ ቡድን የክረምት ጃኬት ለብሰው ከደቡብ ኮሪያ ፕሬዚደንት ሙን ጄን ኢንጎን፣ ከጃፓን ጠቅላይ ሚኒስትር ሺንዞ አቤ ጋር በአንድ መደዳ ተቀምጠዋል። የሰሜን ኮሪያ ተወካዮች ኪም ዮንግ ናም እና ኪም ዮ ጆንግ ደግሞ በዚያው የክብር ትሪቡን ሆኖ ከእነሱ ሁለት መደዳ ወደ ኋላ ባለው ስፍራ ላይ ተቀምጠዋል። ኪም ዮን ጆንግ የሰሜን ኮሪያው መሪ ኪም ጆንግ ኡን እህት ሲሆኑ ዋና አማካሪያቸውም ናቸው። የኮሪያ ጦርነት በአውሮፓውያኑ የዘመን አቆጣጠር በ1953 ዓ ም ካበቃ ወዲህ ደቡብ ኮሪያን የጎበኙ የመጀመሪያ የገዢው ቤተሰብ አባል ናቸው። ሚስ ኪም ዮን ጆንግ የዩናይትድ ስቴትስ ምክትል ፕሬዚደንት ፔንስ ጽህፈት ቤት ባወጣው መግለጫ ፔንስና የፒዮንግያንግ ባለሥልጣናት አንዳችም ቃል አልተለዋወጡም።
ከኦሊምፒክስ ዜና ሳንወጣ የአፍሪካ ሀገሮች በዚህ ውድድር ላይ 8 አትሌቶችን አሰልፈዋል። ዘንድሮ ናይጄሪያ የሴቶች የበረዶ የገበቴ ቅምጥ ሸርተቴ ቡድን ለመጀመሪያ ጊዜ አሰልፋለች። በረዶው ላይ በሰዓት 150 ኪሎ ሜትር ፍጥነት ሽው ብለው የሚነግዱ ናቸው። በዘንድሮ ውድድር ታሪክ የሚሰሩ ሌሎችም የትውልድ መሰረታቸው አፍሪካ የሆኑ አትሌቶች ቀርበዋል። አክዋሲ ፍሪምፖንግ ከጋና ስትሆን በትንሽ የመንሸራተቻ በረዶ ላይ መንሸራተት፣ ሲሜዲሌ አዴግቦ ደግሞ ከናይጄሪያ የመጀመሪያ ሆና የዚሁ ዘርፍ ሴት ተወዳዳሪ ሆና ቀርባለች። ካናዳ ከሚኖሩ ኤርትራውያን የተወለደው ሻነን አቤደን ደግሞ ኤርትራን ወክሎ ለመጀመሪያ ጊዜ የበረዶ መንሸራተት ስፖርት ተወዳዳሪ ሆኖ ቀርቧል። ጋና ተወላጇ ማሚ ቢኒ የዩናይትድ ስቴትስ ፈጣን ስኬቲንግ ቡድን ውስጥ ተሰልፋለች።
ዩናይትድ ስቴትስ ባለፈው ረቡዕ ማታና ሐሙስ ማለዳ ላይ በምስራቃዊ ሶሪያ በመንግሥት ደጋፊ ወታደሮች ላይ የአየር ድብደባ ያካሄደችው ራሷን ለመከላከል ስትል ነው ብለዋል የአሜሪካ ባለሥልጣኖች። የአየር ድብደባው የተካሄደው የሶሪያ መንግሥትና ደጋፊዎቻቸው በሶሪያ ዴሞክራሲያዊ ኃይልና በምስራቅ ዴር ኤልዙር ክፍለ ሀገሮች ውስጥ ባሉት አሜሪካውያን አማካሪዎች ላይ አደጋ በመደቀናቸው ነው ሲሉ አንድ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለሥልጣን ዛሬ ተናግረዋል። የአሜሪካ ድምፅ ዘጋቢ ዝላቲትሳ ሆክ በተለያዩ የሶሪያ ግንባሮች ውጊያ በማገርሸቱ ለሰባት ዓመታት ያህል የዘለቀው ጦርነት መፍትሄ ማግኘት ተስፋ ያለ እንደማይመስል ባጠናቀረችው ዘገባ ገልጻለች። አዳነች ፍሳ ተጨማሪ ይዛለች።
ዩናይትድ ስቴትስ ሶሪያ ውስጥ አሸባሪ ቡድኖችን በመዋጋት ላይ ላሉት የሶሪያ ዲሞክራሲያዊ ኃይሎች ወታደራዊ እርዳታ ታቀርባለች። የሶሪያ መንግስት ደግሞ በሩሲያ እየተረዳ ተቃዋሚ ኃይሎች የሚቆጣጠሩትን ግዛት ለማስመለስ ውጊያ እያካሄደ ነው። ዩናይትድ ስቴትስ አደጋ ካልተደቀነባት በስተቀር በውጊያው አትሳተፍም ይላሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄደር ኖረት።
We will use force if our troops are threatened, and that was clearly the case.
ኃይል የምንጠቀመው ወታደሮቻችን ላይ አደጋ ሲደቀን ነው። የሆነውም ይህ ነው።
የሶሪያ መንግስት ደጋፊ ኃይሎች በአሜሪካ በሚመራው ጥምረትና በአካባቢው አሸባሪዎችን በሚዋጉት ኃይሎች ላይ በከባድ መሳሪያ፣ በታንኮችና በሮኬት አምጣቂ መሳሪያ ጥቃት ከፍተዋል ሲል የዩናይትድ ስቴትስ የመከላከያ ሚኒስቴር ትላንት ሐሙስ ተናግሯል። ብዙ ሰዎችን መግደሉ ለተገለጸው የአየር ድብደባ ሩሲያ የቁጣ ምላሽ ሰጥታለች። የተባበሩት መንግስታት ድርጅት የሩሲያ አምባሳደር ቫሲሊ ኔ ቤንዚያ
They claim all the time they fight international terrorism, but we see that it goes
ሁልጊዜም ቢሆን ዓለም አቀፍ አሸባሪዎችን እየተዋጋነን ይላሉ። የምናየው ግን ከዚያ ርቆ ሲሄድ ነው። በሶሪያ ምድር ላይ ሆነው በሐቅ ዓለም አቀፍ አሸባሪዎችን ከሚዋጉት ጋር ፍጥጫ ውስጥ መግባት ወንጀል ነው።
ይሁንና የሩሲያም ሆኑ የሶሪያ ወታደራዊ ሰራዊቶች በጥምረት ኃይሎች ላይ ጥቃት እንደማይከፍቱ ሩሲያ ማረጋገጧን የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ገልጸዋል። የጥምረት ኃይሎቹ ሶሪያ ባሉት የመንግስት ደጋፊ ወታደሮች ላይ የአየር ድብደባ ማካሄዳቸው በሀገሪቱ ባሉት የተለያዩ ተዋጊ ኃይሎች መካከል ግጭቶችን አቀጣጥሏል። መንግስት በተቃዋሚዎች ቁጥጥር ስር በሚገኘው ደማስቆ አጠገብ ባለው ምስራቅ ጎታ ክልል ላይ በሚያካሄደው የከባድ መሳሪያ ተኩስ በያዝነው ሳምንት በ200 የሚገመቱ ሲቪሎች ተገድለዋል።
በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱ ምክር ቤት አጽድቆ የላከውን ግዙፍ የበጀት ሕግ ፈርመዋል። በዚህም እሳቸው ስለፈረሙ ለአጭር ጊዜ የተዘጋው የመንግስት መስሪያ ቤቶች ተዘግተው የነበሩት የመንግስት መስሪያ ቤቶች ተከፍተው የስራ ሂደቱ ቀጥሏል። በመጽሔት ክፍለ ጊዜ ዝርዝር ዘገባ ይኖረናል። ለምሽቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ የካቲት 2010 ዓመተ ምህረት ምሽት ፕሮግራም ነው።
ለጥያቄው መልስ
ኦፒዶ መስቀለኛ መንገድ ላይ ነው። ጥሩ ሰጥታችኋል። ለማም እንደዚህ ማድረግ ችሏል የሚለውንም ለመናገር ስላልፈለግ ምንም ነገር ደግሞ መስራት አልቻላችሁም፣ አትችሉም፣ ያው የድሮ ኦፒዶዎች ናችሁ ለማለት ደግሞ አልፈለግኩም። ስለዚህ በኦፒዶ ደረጃ እንዳውም እንደተቀበልኩ ሊቆጠር ይችላል።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ለጥያቄዎቻችሁ መልስ ሰጥተዋል። በምሽቱ ዝግጅታችን ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የምሽቱ አብይ ርዕስ
ጋዜጠኛ እስክንድር ነጋ፣ አቶ አንዱ ዓለም አራጌና አቶ ክንፈ ሚካኤል ደበበ አበበ ቀስቶ ከእስር ለመፈታት የግንቦት ሰባት አባል መሆናቸውን አምነው የይቅርታ ቅጽ ላይ እንዲፈርሙ መጠየቃቸውን ለቤተሰቦቻቸው ገለጹ። ቤተሰቦቻቸው ለአሜሪካ ድምፅ እንደተናገሩት እስረኞቹ የግንቦት ሰባት አባል ሳንሆን እንዴት ነን ብለን እንፈርማለን? መንግሥት ይቅርታ ሊጠይቀን ሲገባስ እንዴት ይቅርታ እንጠይቃለን? የሚል መልስ ሰጥተው ቅጹ ላይ ለመፈረም ፈቃደኛ ሳይሆኑ ቀርተዋል። ቤተሰቦቻቸውን ያነጋገረችው ጽዮን ግርማ ተጨማሪ ይዛለች።
ጋዜጠኛ እስክንድር ነጋና አቶ አንዱ ዓለም አራጌን ጨምሮ 746 እስረኞች በይቅርታና ክሳቸው ተቋርጦ እንዲለቀቁ መወሰኑን በትላንትናው ዕለት የሀገር ውስጥ መገናኛ ብዙሃን ጠቅላይ አቃቤ ሕጉን ጠቅሰው ከዘገቡ በኋላ ዜናው በሁሉም መንገድ ሲሰራጭ ቆይቷል። ትላንት ይህን ዜና መስማታቸው እንዳስደሰታቸው ለአሜሪካ ድምጽ ገልጸው የነበሩ የእስረኞቹ ቤተሰቦች በዛሬው ዕለት ሊጠይቋቸው ሲሄዱ ከእስር ለመፈታት ቅድመ ሁኔታ እንደቀረበላቸው እንደነገሯቸው ለአሜሪካ ድምጽ ተናግረዋል። የጋዜጠኛ እስክንድር ነጋ ባለቤት ሰርካለም ፋሲል የምትገኘው እዚህ ዩናይትድ ስቴትስ ውስጥ ሲሆን በዛሬው ዕለት ሊጠይቁት ከሄዱት ቤተሰቦቿ ደስታዋን የሚቀይር የትላንቱን ተቃራኒ ዜና መስማቷን ትናገራለች።
ዛሬ እስክንድርን ለመጠየቅ ወደ እሱ ያመሩ ቤተሰቦቻችን እንደገለጹልኝ ከሆነ እስክንድርን ጨምሮ አንዷለምም ሌሎችም ተጠርተው ነበር። በቢሮ አካባቢ የቀረበላቸው ነገር ፎርም እንዲሞሉ ነው። ያ ፎርም ደግሞ የግንቦት ሰባት አባል ነበርኩ ብላችሁ ፈርሙ የሚል ቅድመ ሁኔታ ቀርቦላችኋል። መናገር የምችለው አሁን ስለ እስክንድር ነው። እስክንድር የግንቦት ሰባት አባል አልነበርኩም፣ ያልሆንኩበትን ፎርም ልፈርም አልችልም ብሎ ሳይስማሙ እንደተመለሰ ለማወቅ ችያለሁ።
ሰርካለም ፋሲል አያይዛ አንድ ሰው ያልሆነውን እንደሆነ አድርጎ እንዲፈርም በቅድመ ሁኔታ ማስቀመጥ እጅግ የሚያሳዝን ጉዳይ ነው ትላለች።
እስክንድር የግንቦት ሰባት ድርጅት አባል አይደለም። እስክንድር ጋዜጠኛ ነው። ሲከሱት የግንቦት ሰባት አባል ነህ ብለው ቢከሱትም በፍርድ ቤት ያቀረቡበት መረጃ ግን የግንቦት ሰባት አባልነቱን የሚያመላክት ሳይሆን የጻፈውን ጽሑፍ ነበር እንደ ማስረጃ ሲቀርብበት የነበረው። እስክንድር አሁንም ቢሆን ጋዜጠኛ እንጂ የማንም የፖለቲካ ድርጅት ፓርቲ አባል አይደለም። ይህንንም እሱም ሆነ ማናችንም የምንቀበለው ነገር አይደለም። መንግስት ቃሉን አክብሮ እስረኛ ፈታለሁ ብሏል። መፍታት ከፈለገ ያለምንም ቅድመ ሁኔታ ሊፈታ ይገባዋል እንጂ ውጣ በለው እንዳይወጣ አድርገው የሚለውን ጨዋታ መጫወት እኔ ዛሬ በጣም ነው ያመመኝ። እውነት ለመናገር አንደኛ ስማቸውን በአደባባይ ጠርቶ የእስክንድር ስም ተጠርቶ ይፈታል ሲባል መንግስት አንድ መደምደሚያ ላይ ሳይደርስ ስሙን በአደባባይ ሊጠራ አይችልም የሚል እምነት ነበረኝ። ምክንያቱም የተስማሙበት ነገር ሳይኖር በየሚዲያው ላይ እስክንድር ነጋና አንዷለም አራጌን ጨምሮ ይለቀቃሉ የሚል መደምደሚያ ላይ ይደርሳል አላልኩም ነበር።
ዛሬ አቶ አንዷለም አራጌን ለማነጋገር እስር ቤት እንደሄደች የገለጸችልን እህቱ ፋንቱ አራጌም ከወንድሟ ተመሳሳይ ምላሽ ማግኘቷን ገልጻልናለች።
ፈጠሩም ባለ ምንድነው የይቅርታ ፊርማ ፈርሙ ይቅርታ ብለናል ብላችኋሉን። ያው ሶስታችንም አንድ አይነት ድምፅ ነው። ይቅርታ አልጠይቅም፣ መንግስት እኛን ይቅርታ ሊጠይቀን ይገባል፣ ከህዝቡ ጎን ነን፣ ህዝቡን ይቅርታ እንደጠየቀ እኛን ይቅርታ ሊጠይቀን ይገባል የሚል መልስ ነው የሰጧቸው እነሱ። ምንም አላሉም። እኛም የተለየ መልስ ምክንያቱም ውስጥ ያሉት ያናወቱ ስላልሆኑ የተለየ ነገር መከራከር አንፈልግም። ኦልሬዲ ሶስታችንም አንድ አይነት መልስ ሰጣቸው፣ ምንም አላሉንም፣ ዝም አሉን ያለው
የአቶ አንዷለም አራጌ ባለቤት ዶክተር ሰላም አስቻለው። በትላንትናው ዕለት ስናነጋግራት ዜናውን አላዳመጥኩም፣ ሰዎች ናቸው ደውሎ የነገሩኝ፣ ስሙ ተጠርቷል ብለው በደንብ አስረግጠው ነው የነገሩኝ፣ እኔ ግን ከሰማው በኋላ ወይም ካየው በኋላ ነው የማረጋግጠው የሚል ምላሽ ሰጥታን ነበር። ዛሬ ማምሻውን ደውዬላት እርሷ እስር ቤት ባለመሄዷ መረጃውን ከእህቱ እንዳገኘች ትናገራለች።
ተስፋ አድርጌ ነበር ነገሮች ይሆናሉ የሚል እኔ አንዷለም ሆኜ መናገር አልችልም። ለተጎዳ ቤተሰብ የልጆች እናት ሆኜ ነው የምነግርሽ። በቃ በጣም ውስጤ ጥሩ ስሜት አይደለም እየተሰማኝ ያለው አሁን።
ከእስክንድር ነጋና አንዷለም አራጌ ጋር አብሮ በአንድ ቢሮ ውስጥ እንደተነገረው የተገለጸው የመላው ኢትዮጵያ ዴሞክራሲያዊ ፓርቲ መኢአድ አመራር አባል አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ እንደሆነ ታውቋል። አቶ ክንፈ ሚካኤል በሽብር ወንጀል ተከሶ 25 ዓመት ከተፈረደበት በኋላ በይግባኝ ወደ 16 ዓመት ዝቅ የተደረገለት ፍርደኛ ነው። ጋዜጠኛ እስክንድር ነጋና የቀድሞ የአንድነት ለዴሞክራሲና ፍትህ ፓርቲ ምክትል ፕሬዚዳንት አቶ አንዷለም አራጌ መስከረም 3 ቀን 2004 ዓ.ም መታሰራቸው የሚታወስ ሲሆን ጋዜጠኛ እስክንድር 18 ዓመት፣ አቶ አንዷለም አራጌ ደግሞ እድሜ ልክ እስራት እንደተፈረደባቸው ይታወሳል። ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የአፍሪካ ቀንድ ተከራካሪውን አንጀላ ኩንታልን ጠቅሶ ዛሬ ባወጣው መግለጫ የኢትዮጵያ መንግስት ያለምንም ቅድመ ሁኔታ ጋዜጠኛ እስክንድር ነጋን ሊፈታ ይገባል ብሏል። ጠቅላይ አቃቤ ሕግ በትላንትናው ዕለት ለሀገር ውስጥ መገናኛ ብዙሃን በሰጠው መረጃ የኢህአዴግ ስራ አስፈጻሚ ኮሚቴ የይቅርታና የክስ ማቋረጥ እንደሚያደርግ በወሰነው መሰረት የተከናወነ እንደሆነ አስታውቆ ነበር። ከዚህ ውሳኔ በኋላ ታዋቂውን ፖለቲከኛ ዶክተር መራራን ጨምሮ የተወሰኑ እስረኞች መፈታታቸው የሚታወስ ሲሆን በሀገር ውስጥ የእስረኞችን ጉዳይ የሚከታተሉ ተሟጋቾችና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ቁጥራቸው በውል የማይታወቅ የህሊናና የፖለቲካ እስረኞች መኖራቸውን በመግለጽ ሁሉም እንዲፈቱ ሲወተውቱ እንደነበር መዘገባችን ይታወሳል። የዛሬውን የእነ እስክንድር ሁኔታ በተመለከተ የፌዴራል ማረሚያ ቤቶች አስተዳደር ህዝብ ግንኙነት ምክትል ኃላፊ አቶ አዲሱ ጴጥሮስ የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር። ስልካቸው ባለመነሳቱ ግን ምላሻቸውን ማካተት አልቻልኩም። ምላሻቸውን እንዳገኘን በሌላ ዘገባ እንመለስበታለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። በሌላ ዜና በይቅርታ እንዲፈቱ የተወሰነላቸው 417 ታራሚዎች ዝርዝር ለውሳኔ ወደ ሀገሪቱ ርዕሰ ብሔር መላኩን የፌዴራል ጠቅላይ አቃቤ ሕግ ምንጮች ገልጸዋል። ክሳቸው በሂደት ላይ ያለ ሌሎች 329 ሰዎችም እንዲፈቱ መወሰኑ ተገልጿል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ የይቅርታው ደብዳቤ ከፕሬዚደንቱ ጽህፈት ቤት ለማረሚያ ቤት አለመላኩን ከምንጮች አረጋግጫለሁ ይላል ተከታዩ የእስክንድር ፍሬው ዘገባ ከአዲስ አበባ።
የፌዴራል ጠቅላይ አቃቤ ሕግ ምንጮች ለአሜሪካ ድምፅ እንዳስረዱት ሰሞኑን እንደሚፈቱ የሚጠበቀው 746 ታራሚዎች ናቸው። ከነዚህ መካከል ተፈርዶባቸው በእስር ላይ የሚገኙ 417 ታራሚዎች የሚፈቱት በይቅርታ ነው። ምንጮቹ እንዳሉት የይቅርታ ቦርዱ ሰሞኑን ባደረገው ስብሰባ እነዚህ ታራሚዎች እንዲፈቱ ወስኗል። ውሳኔውም ወደ ፕሬዝዳንት ዶክተር ሙላቱ ተሾመ ተልኳል። ይቅርታው ተግባራዊ የሚደረገው የሀገሪቱ ርዕሰ ብሔር ሲያጸድቁት ነው። እስከዛሬ እኩለ ቀን ድረስ ግን የይቅርታው ውሳኔ ተፈርሞ ወደ ማረሚያ ቤቶች አለመላኩን እነዚሁ ምንጮች አረጋግጠዋል። በይቅርታ ከሚፈቱት ታራሚዎች መካከል 298ቱ በፌዴራል ማረሚያ ቤቶች የሚገኙ መሆናቸውን ጠቅላይ ዋና አቃቤ ሕግን የጠቀሱ የአገር ውስጥ የመገናኛ ብዙሃን ዘግበዋል። ይቅርታ እንዲደረግላቸው በቦርዱ ከተወሰነላቸው 417 አሳሪዎች መካከል ከኦነግ፣ ግንቦት ሰባት፣ አልሸባብ፣ ጋህነንና ሲአን ጋር በተያያዘ እንደዚሁም ከሃይማኖት አክራሪነትና ሁከትና ብጥብጥ ጋር በተያያዘ የተፈረደባቸው ይገኙባቸዋል ብለዋል የመንግስት የመገናኛ ብዙሃን። እንደሚፈቱ ከተወሰነላቸው መካከል የቀድሞው የአንድነት ፓርቲ አመራር አባል አቶ አንዱዓለም አራጌና ጋዜጠኛ እስክንድር ነጋ እንደሚገኙባቸውም ጠቁመዋል። የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አንዱዓለም አራጌ እድሜ ይፍታህ፣ ጋዜጠኛው እስክንድር ነጋ ደግሞ 18 ዓመት ተፈርዶባቸው ነው በወህኒ ቤት የሚገኙት። ዓለም አቀፍ የሰብአዊ መብት ድርጅቶችና የሙያ ማህበራት እነዚህ ኢትዮጵያውያን ይፈቱ ዘንድ ተደጋጋሚ ጥሪ ሲያደርጉ ቆይተዋል። 417ቱ ሰዎች የሚፈቱት የይቅርታ ደብዳቤው ከፕሬዝዳንቱ ጽህፈት ቤት ወደ ማረሚያ ቤቶች ከተላከ እንደዚሁም የተሐድሶ ስልጠና ከወሰዱ በኋላ እንደሆነም ተገልጿል። የይቅርታ ደብዳቤው ምን ይዘት እንዳለውና ሂደቱ መቼ እንደሚጠናቀቅ ግን በመንግስት የተሰጠ መረጃ የለም። ከፌዴራል ጠቅላይ ዋና አቃቤ ሕግ መረጃ ካገኘሁ በሌላ ዘገባ መለስበታለሁ። ክሳቸው በሂደት ላይ ያለና ያልተፈረደባቸው 329 ታራሚዎችም በዚህ ዙር ከሚፈቱት መካከል ናቸው። የነዚህ ታሳሪዎች ክስ እንዲቋረጥ መወሰኑ ነው የተጠቆመው። በይቅርታና ክሳቸው ተቋርጦ ሰሞኑን እንደሚፈቱ የሚጠበቁት በድምሩ 746 ታራሚዎች ናቸው። የገዢው ኢህአዴግ ስራ አስፈጻሚ ኮሚቴ ያካሄደውን የ17 ቀናት ስብሰባ ተከትሎ በመጀመሪያው ዙር 528 ታሳሪዎች መፈታታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግዙፍ የመንግስት በጀት ወጪ የያዘውን ህግ ዛሬ ፈርመዋል። በዚህም እርምጃቸው ለሁለት ዓመታት የሚቆይ የበጀት ስምምነት ነው። ለአጭር ጊዜ ተዘግተው የነበሩት የመንግስት መስሪያ ቤቶች እንዲከፈቱ ተደርጓል። በምክር ቤቱ የአሜሪካ ድምጽ ዘጋቢ ካትሪን ጊብሰን ያጠናቀረችው ሪፖርት ፍልሰተኞችን አስመልክቶ በምክር ቤቱ ከባድ የፖለቲካ እሰጥ አገባ እንደሚኖር ይጠቁማል። ሰሎሞን ክፍሌ ዘገባውን ይዟል።
እነዚህ 1,800,000 የሚሆኑ በሕፃንነታቸው ከወላጆቻቸው ጋር የመጡ ፍልሰተኞች ጉዳይ የመንግሥቱ በጀት ጥያቄ አንድ የስምምነት ከተደረሰበት በኋላ መፍትሔ ያገኛል የሚል ተስፋ ለረጅም ጊዜ ይዘው ቢቆዩም አሁን ያ ተስፋቸው መሟጠጡ አሳዝኗቸዋል። በርኒስ ዳቪላ አንደኛዋ ፍልሰተኛ ናት።
ጥሪያችንን የምናቀርብላቸው ያን በተመለከተ ነው። ለዚህም ነው ይኸው በመቶዎች የምንሆን ወጥተን ለሕዝቡ ድምፅ የምናሰማው። ምክንያቱም ከዚህ በኋላ ወደ ኋላ ማለት አንችልም። ማንኛችንም ሌላ አማራጭ የለንም።
ከእነዚህ 1.8 ሚሊዮን ህልመኛ ፍልሰተኞች 700,000 የሚሆኑት የተሰጣቸውን ሕጋዊ ሰነድ በቀጣዩ መጋቢት ወር ላይ ሊነጠቁ ይችላሉ። ከዚያ በኋላ ጥበቃ አይደረግላቸውም። የዲሞክራቶቹ የእስካሁን ጥረትም የእነዚህን ፍልሰተኞች ጉዳይ ሪፐብሊካኑ ካቀረቡት የበጀት ጥያቄ ጋር በማያያዝ ለሕፃናቱ ችግር መፍትሔ ከሰጣችሁ እኛም የእናንተን ጥያቄ እናስተናግዳለን የሚል ነበር። ሆኖም ሁለቱም ወገኖች የተደራደሩት ለሁለት ዓመት በሚዘልቅ በጀት ስምምነት ላይ ነው። ቻክ ሹመር በሴኔቱ የህዳጣኑ ፓርቲ መሪ ናቸው። ስለ ተደረሰው ስምምነት ይናገራሉ።
But it's a good deal for the American people and it's a strong signal that we can
ጥሩ ስምምነት ነው። አጣብቂኙን ወደፊት ሰብረን መውጣት እንደምንችል ጠንካራ ምልክት ነው። የዚህን አካል ስራ አስቸጋሪ አድርጎበት የቆየው ጉዳይ ነው። ለሀገሪቱ ጥሩ ስራ በጋራ መስራት እንደምንችልም ያሳየ ስምምነት ነው።
ዲሞክራቶቹ ለወጣት ህልመኛ ፍልሰተኞች ችግር የመጨረሻ መፍትሄ ማስገኘት ባይችሉም ህጉ የመጻይ እድላቸውን ጎዳና ያጠራ ይመስላል። በሴኔቱ የብዙሃኑ መሪ ሚች ማካነል በዚህ አባባል ይስማማሉ።
I'm confident that no senator on either side of the aisle believes this is a perfect bill.
ይህ ህግ ሙሉ በሙሉ ከግድፈት የነጻ ነው ብሎ የሚያምን ዲሞክራትም ሆነ ሪፐብሊካን ሴናተር እንደሌለ እርግጠኛ ነኝ። በተጨማሪ አሁን ያገኘነው ድል ጦር ሰራዊታችንን እንደገና ለመገንባትና አሜሪካውያንን በቀጥታ በሚመለከቱ ጉዳዮች ላይ እርግጥ የምናሳይበት በመሆኑም እርግጠኛ ነኝ።
የብዙሃኑ ፓርቲ መሪ ሴናተር ሚች ማካነል ለዲሞክራቶቹ በገቡት ቃል መሰረት የምክር ቤቱ ቀጣይ የክርክር አጀንዳ ኢሚግሬሽን ይሆናል። ክርክሮቹ የሚያተኩሩትም በፕሬዝደንት ዶናልድ ትራምፕ የቀረበው የድንበር ሴኩሪቲን ጨምሮ 1.8 ሚሊዮን ፍልሰተኞች የዜግነት መብት ሊያገኙ የሚችሉበት መንገድና አጨቃጫቂዎቹን የቪዛ ሎተሪና ቤተሰቦችን የማገናኘት መርሃ ግብሮችን ለማብቃት በቀረቡ እቅዶች ላይ ይሆናል ተብሏል። ራጅ ሻ የዋይት ሃውስ ቤተ መንግስት ቃል አቀባይ ያስረዳሉ።
ፕሬዚዳንቱ ባቀረቡት አጠቃላይ የኢሚግሬሽን ማሻሻያ እቅድ ላይ የኮንግረሱ እርምጃ ይወስዳል ብለን ሙሉ በሙሉ እንጠብቃለን።
ነገር ግን በሴኔቱ የሚያልፍ ማንኛውም ህግ እንደገና በእንደራሴዎቹ ምክር ቤት ሀብሎ ነው የሚጀመረው። የዲሞክራቲክ ፓርቲው መሪ ናንሲ ፔሎሲ ከትላንት በስቲያ ረቡዕ ለስምንት ሰዓታት በቀጥታ ያለማቋረጥ ንግግር ባሰሙበት ምክር ቤት ማለት ነው።
አፈ ጉባኤ ራያን በረቂቅ ህጉ ላይ ድምፅ እንዲሰጥበት ያደርጋሉ የሚል ተስፋ አለን።
አፈ ጉባኤ ፖል ራያን ይመልሳሉ።
I know that there is a real commitment to solving the DACA challenge in both
DACA የጋረጠውን እንቅፋት ለማስወገድ በሁለቱም ፓርቲዎች በኩል ሀቀኛ ቁርጠኝነት እንዳላውቃለሁ። የመፍትሄ ሐሳቡን ወደ መድረኩ እናቀርባለን አንዴ ፕሬዝዳንቱ ከፈረሙበት በኋላ።
የዲሞክራቲክ ፓርቲ መሪ ናንሲ ፔሎሲ ግን ቁርጠኞች ነን ማለቱ ብቻ በቂ አይሆንም ይላሉ።
It was a simple question to the speaker. Why can't we have a vote in the House of Representatives?
ላፈ ጉባኤው የቀረበ ቀላል ጥያቄ ነው። ለምንድነው በእንደራሴዎቹ ምክር ቤት ድምጽ እንዲሰጥበት የማይደረገው? ያ እንዲሆን ግፊቱ የበረታ የመጣ ይመስለኛል።
በጀቱን አስመልክቶ አሁን የተደረሰው ስምምነት በምክር ቤቱ በመጪው ሳምንት ከባዱ የኢሚግሬሽን ክርክር ከመጀመሩ በፊት እንደ ጊዜያዊ የረፍት ጊዜ ተቆጥሯል።
ለመጽሔት ክፍለ ጊዜ የተሰናዱት ዘገባዎች ተጠናቀዋል። አሁን ማስታወቂያ።
ሳይፎን ከቪኦኤ በነጻ።
ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማናቸውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንደሚከተለው ነው።
ሳይፎን PSIPHON ተብሎ ነው የሚጻፈው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና MELKMZENA መልካም ዜና @siphon3.com ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ኤፒኬ የሚል ፋይል አባሪ ወይም አታች ተደረገበት ኢሜይል ይደርሶታል። የደረሰዎትን ሳይፎን አንድሮይድ ኤፒኬ ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት፣ ኢንስቶል ያድርጉት። ከዚያም ወደ ሻው ሳይት ሄደው ቪኦኤ አማሪክ ወይም ቪኦኤ አማርኛን ጨምሮ ያሻውን ከኢንተርኔት ላይ ያገኙ። ሳይፎን ከቪኦኤ በነጻ። ከምሽቱ 3 ሰዓት ተኩል ሊል ጥቂት ሰከንዶች ይቀራሉ። ክብራትና ክብራን አድማጮች፣ የምሽቱ የአየር ስርጭት ፕሮዲውሰር ከብርሃን ኃይሉ ጋር ፋሲል ገበየሁ ነው። ቴክኒሽያኑ ቻንግ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ካሳነች። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። የምናስተናግዳችሁ ሰሎሞን አባትና
ቆንጂት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ።
ቆንጂት፣ እስቲ ጊዜያችንን እንሻማ ለጊዜውና
ወደ ኋላ እናድርገው ማለት ነው አስተያየቶችን። እሺ፣
አሁን የጥያቄው መልስ ፕሮግራም ይቀጥላል። ዛሬ ለጥያቄዎቻችሁ መልስ የሚሰጡት ከአንድ ዓመት በላይ ለሆነ ጊዜ ታስረው የቆዩትና በቅርቡ የተፈቱት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መረራ ጉዲና ናቸው። አዘጋጅና አቅራቢዋ ትዝታ በላቸው ነች። ለጥያቄው
ዶክተር መረራ ጉዲና እንኳን ደስ ያሉት። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በቅርቡ ከእስር ቤት ተፈተው ለጥያቄው መልስ ላይ ለመቅረብ ፈቃደኛ ስለሆኑ በአድማጮች ስም አመሰግናለሁ።
እኔም ለተሰጠኝ እድል አመሰግናለሁ።
እሺ፣ በመጀመሪያ የማቀርበው ጥያቄ ባሌ ሱክ የላከልን ነው። ወጣቱ እኔ ከዩኒቨርሲቲ ተማሪነት ውጪ በሕይወቴ ለመጀመሪያ ጊዜ በሰላማዊ ሰልፍ በሚመስል መልኩ ከብዙ ወጣቶች ወይንም ቄሮዎች ጋር በአካል የተገናኘሁት እርስዎን ለመቀበል በተደረገው የአምቦና የጊንጪ ዝግጅት ነው። የኦሮምኛ ቋንቋ አለማወቄን የረገምኩት ቀንም ሆኖ ይቆጠርልኝና ወደ ጥያቄ ልግባ ይላል ወጣቱ። በቅድሚያ ጊንጪ ላይ በተደረገለት አቀባበል ባደረጉት አጭር ንግግር እንደ ገባኝ ከሆነ አንዲት መልእክት ለቄሮች አስተላልፈው ነበር። አንዳንድ ዘፈኖችን አትስፈኑ የሚል መንፈስ ያለው ምንድን ነው ዘፈኑ? ይላል ይሄ ወጣት።
ምናልባት እውነትም ኦሮምኛ በደንብ ባለመቻሉ የጠየቀው ጥያቄ ሊሆን ይችላል። እኔ ብዙ ጊዜ የኦሮሞ ወጣቶችን የምመክረው ካላስፈላጊ ዘፈን አትስፈኑ፣ ካላስፈላጊ ፍርሃት አትፍሩ ነው ማለት። ባላንሳችሁን ጠብቁን። ካላስፈላጊ ዘፈን አትስፈኑ፣ አላስፈላጊ ፍርሃት አትፍሩ። አላስፈላጊ ማለት አንዳንድ ጊዜ ባላንሱን ያልጠበቀ እርምጃዎች መውሰድ ማለት ነው። ሊጎዳ የሚችል አካባቢውና ሁኔታውን በደንብ ያላገናዘበ ነገር ውስጥ እንዳይገቡ፣ ነገር ግን በፍርሃት ደግሞ ተጠምዶ ትግሉን እንዳያኮላሹ፣ ከትግሉ እንዳይሸሹ መምከር ማለት ነው። ያ ነገር ያለው በነገራችን ላይ ያው ቋንቋ ብቻ አይደለም ትግል ወንድማችን። ኦሮምኛም ባችል ትግሉን ከመቀጠል ተዋዘው ከማድረግ የሚያግደው ነገር ስለሌለ በርካ በልልኝ።
ሁለተኛ ጥያቄ ያለው ሸገር ታይምስ ላይ በሰጡት ቃለ ምልልስ ስለ አንዳንዶቹ የኦህዴድ መሪዎች ሲጠየቁ ለማ መገርሳ ፊቱ ኦሮሞ ይመስላል፣ ከዚህ በላይ ግን ምንም ማለት አልፈልግም ብለው ነበር ይላል ይሄው ወጣት። በፌስቡክ ጥያቄያቸውን ከላኩች መካከል ነው።
እንደዚህ አይደለም። ትዝ ይለኛል የዛሬ አንድ አመት ተኩል አካባቢ ለማን ታውቀዋለህ ወይ ሲመረቅ እንዴት ነው ብሎ ስለጠየቁኝ ጥያቄ ተማሪ ነበር አውቀዋለሁ፣ ግን ጥሩም ነገር መጥፎም ነገር መናገር ስላልፈለግኩኝ ፊቱ ኦሮሞ ይመስላል አልኩኝ። በተለይም የኦፒዶ አካባቢ ያሉ አንዳንድ ኦሮሞ ያልሆኑ ሰዎች በጣም የተከፉ ይመስላል። አንዳንድ ነገር ማዕከላዊ ስናወራ ይህ ጥያቄ ተነስቷል። ምንድን ነው ኦፒዶ መስቀለኛ መንገድ ላይ ነው። ስለዚህ ጥሩ ሰርታችኋል፣ ለማም እንደዚህ ማድረግ ችሏል የሚለውንም ለመናገር ስላልፈለግ ምንም ነገር ደግሞ መስራት አልቻላችሁም፣ አትችሉም፣ ያው የድሮ ኦፒዶዎች ናችሁ፣ የኦሮሞ ህዝብ መብት ለማስከበር አልቻላችሁም፣ እንደ ድሮ የህወሓት አሽከሮች ናችሁ ለማለት ደግሞ አልፈለግኩም። ስለዚህ በኦፒዶ ደረጃ እንዳውም እንደተቀበልኩ ሊቆጠር ይችላል። እሱንም ቢሆን ባላንስ ለመጠበቅ ያልኩት ነገር ነው ማለት ነው። ገና የሚታዩ ብዙ ፈተናዎች ስላሏቸው ለማም ሆነ ድርጅቱ ያንን ለማመልከት ነው የተመጠነ የተመዘነ መልስ የሰጠውኝ እና እንደ ክፋትም መወሰድ የለበትም። ይህንን መስቀለኛ መንገድ ላይ ሆነው እየተፈተኑ ያሉትን የታሪክ ፈተናዎች ሲያልፉ የተሻለ ግምገማ መስጠት ይቻላል። ያንን ታልፉ ተመልሶ ወደኋላ ከወደቁ ደግሞ ያው የወደ ዙሮዋችን ክስ እንመለሳለን። ያንን ባላንስ ለመጠበቅ ብዬ ነው።
አመሰግናለሁ ዶክተር መረራ። ስለ ኦፒዲኦ ሌሎችም ጠንከር ያሉ ጥያቄዎች መጥተዋል፣ ወደ ኋላ እንመለስበታለን። ነገር ግን አቀባበሎ ላይ ሌላ ጥያቄ ላሰማሁት።
ጤና ይስጥልኝ የፊዮ አዘጋጆች። ዶክተር መረራ በኢትዮጵያ አንድነት እንደሚያምኑ አውቃለሁ። ነገር ግን እርስዎ አምቦ ስቴዲየም ከህዝቡ ጋር ሲገናኙ አንድም የፌዴራል መንግስት ባንዲራ አላየሁም እና ይህ የኢትዮጵያ ሰንደቅ ዓላማ ያልተወለበት ምክንያት ቢገልጹልኝ አመሰግናለሁ።
ባንዲራውን ይዞ የወጡ ወጣቶች በራሳቸው ፍላጎት ይዞ የወጡት ይህንን ባንዲራ ያንን ባንዲራ የሚባለው ነገር ውስጥ ለራሴ መግባት አልፈለግም። ስለዚህ እንግዲህ ምንድነው በአካባቢው የእኛን የሚመስል ወይም ባህል የሚገልጸው አባገዳን የሚመስል ባንዲራ ይዞ በብዛት ወጡ። በተለይም ደግሞ ስርዓቱን ያዘጋጁ ሰዎች ብዙ ጊዜ ብዙ ባንዲራዎች ስለሚደባለቁባቸው እና በአንድ ሆነ በሌላ መንገድ ቅዋሌ እየቀረበ ከመንግስት ጋር ስለሚያጋጫቸው የእኛን ድርጅት ባንዲራና የኦሮሞ ባህል የአባገዳ ሻሽ የሚባለው የአባገዳ ባንዲራ ይዞ እንዲወጡ እየነገሯቸው ይመስለኛል። እኔንም በብዛት የሁለቱ የእኛ ድርጅትና የአባገዳ ባንዲራ ብቻ ነው። ሌሎቹ ባንዲራዎች ፈላጊ ጭቅጭቅ ውስጥ እንዳይከታቸው የተጠነቀቁ ለሆነ እንጂ ሌላ ክፋት ያለው አይመስለኝም።
ሌላ ክፋት ሲሉ ከኢትዮጵያ አንድነት ጥያቄ ጋር አያይዘው ቢገልጹልን።
እኛ በድርጅታችን መጀመሪያውኑ የዛሬ 22 ዓመታት አካባቢ ሲፈጠር ከኢትዮጵያ አንድነት ጋር ምንም ጥያቄ የለንም። ዋናው የእኛ ጥያቄ የኦሮሞ ሕዝብ የራሱ መብት የራሱን ነጻነት ሙሉ በሙሉ እንዲከበርለት፣ ነጻነት ስንል ደግሞ የራስ አስተዳደር እና የጋራ አስተዳደር በእኩልነት ላይ የተመሰረተች ዲሞክራቲክ ኢትዮጵያ እንድትፈጠር፣ በግልጽ ሁሉም የኢትዮጵያ ሕዝቦች በእኩልነት የሚኖሩባት አንዱ የበላይ አንዱ የበታች ያለነች ኢትዮጵያ፣ ሁሉንም በእኩልነት ማስተናገድ የሚችል ዲሞክራቲክ ኢትዮጵያ እንድትፈጠር ነው ድርጅታችን ፕሮግራም አውጥቶ የተንቀሳቀሰው። ስለዚህ ከኢትዮጵያ አንድነት ጋር ችግር የለንም ማለት ነው። ባንዲራው ጠየቀ ወንድማችንም የኢትዮጵያ ባንዲራ እንዳይረሳ የወያኔ ባንዲራ የሚባል አለ፣ ድሮ ኢትዮጵያ ባንዲራ የሚባል አለ እና እዛ አካባቢ የተወሰነ በኢትዮጵያ አንድነት ላይ የማን አንድነት ብሎ የተወሰነ ችግር አለው። ዞሮ ዞሮ ግን ድርጅታችን ከኢትዮጵያ አንድነት ጋር ችግር የለውም። ችግር ያለው ኢትዮጵያን ሲገዙ ከነበሩት አምባገነን መሪዎችና አሁንም እየገዙ ካሉት አምባገነን መሪዎች ጋር እንጂ ከኢትዮጵያ ሕዝቦች ጋር ድርጅታችን ችግር የለውም። የኢትዮጵያ ሕዝቦች አብሮ የመኖር ጥያቄም ላይ ድርጅታችን ችግር የለውም ማለት ነው።
አመሰግናለሁ ዶክተር መረራ ጉዲና የኦፌኮ ሊቀመንበር። እንግዲህ ከእስር ቤት ከወጡ ወዲህ እስር ቤት ሆነው ምን እንደደረሰ አልገለጹም። በርካታ አድማጮች ግን ጥያቄዎች ልከውልናል። ላሰማሁት
ጤና ይስጥልኝ ቪዎች። በመጀመሪያ ዶክተር መረራ ጉዲና ለቤቱና ለህዝቡ ሰላም ስላበቃዎት ፈጣሪ እናመሰግናለን። ጥያቄ አቶ ኃይለማርያም ደሳለኝ ማዕከላዊ ደርግ ህዝብ ሲያሰቃይበት ቦታ ነበር ስላለ እርስዎ ደግሞ ሲፈቱ ሲታሰሩ ስለነበረ በሁሉም ደርግም በኢህአዴግም ጊዜ ያ ቦታ በደርግ ጊዜ ማሰቃያ፣ በኢህአዴግ ጊዜ ደግሞ ሪዞርት ነበር ወይ ስላልገባኝ ነው የአቶ ኃይለማርያም አባባል። እርስዎ ደግሞ ውስጡ ስለነበሩ ያውቃል። ስለዚህ እባክዎን ስለ ቦታው እንዲያብራሩልኝ ነው። አመሰግናለሁ። አህመኒ ከዚህ ከዋሽንግተን።
ጤና ይስጥልኝ ቪኦኤዎች፣ እንደምን ከረማችሁ? የዛው ዘር አድማጫችሁ ነኝ ከዚህ ከዋሽንግተን ዲሲ። በመጀመሪያ ዶክተር መረራ እንኳን እግዚአብሔር ለቤቱ አበቃው ትላለሁ። ከእስር ከወጡ በኋላ የተወሰኑ መግለጫዎችን ሰጥተው ነበረ። በዛ መግለጫ ላይ ስለ እስር ቤት አያያዘው ምንም ነገር አልተናገሩም። በጣም የተቆጠበ ነገር ነው የሚናገሩት። በእርግጥ ቁጥም ሆኖ ውስጡ ጥላቻ እንደሌለ ይሄ ምን ያክል የሰከኑ ሰው እንደሆኑ ያሳያል። ግን ከዛ ውጪ ለታሪክም እንዲቀመጥ ኢትዮጵያ ውስጥ ደግሞ እስረኞች እንዴት እንደሚያዙ ሌሎች ሰዎችም ስለሚናገሩ እርስዎ እንዴት ነበረ የተያዙት እስር ቤት እያሉ ይሄንን ቢናገሩ ብዬ ነው። እግዜር ስል ዜዎች ታንኪዩ።
አድማጮች፣ ዶክተር መረራ ጉዲና ቀደም ሲል ለሰማነውና ለሌሎችም ስፋት ያላቸው ጥያቄዎቻችሁ መልስ የሰጡበት የጥያቄው መልስ ሁለተኛ ክፍል ነገ ቅዳሜ ይቀርባል። እንድትከታተሉ ከአክብሮት ጋር እንጋብዛለን። አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዩናይትድ ስቴትስ ኩባንያዎች በኢትዮጵያ ታዳሽ ኤነርጂን ለማጎላበት 4 ቢሊዮን ዶላር እያቀረቡ መሆናቸው ታወቀ። ኢትዮጵያ ግዙፍ የወርቅ ሀብት ክምችት ላይ ሳትቀመጥ አልቀረችም ተባለ። ቻይናና የአፍሪካ ህብረት ዋና ጽህፈት ቤቱ የስለላ መሳሪያዎች ተተክለውበታል የሚለውን ወሬ አስተባበሉ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። የዩናይትድ ስቴትስ ፕራይቬት ኤኩቲ ኤንሄች ፋንድስ ኢትዮጵያ ወደ ክልሉ የኤሌክትሪክ ኃይል ላኪ ለመሆን የምታደርገውን ጥረት በመደገፍ በሀገሪቱ ዙሪያ ወዳሉት ውጥኖች ቢያንስ 4 ቢሊዮን ዶላር እያቀረቡ መሆናቸውን ብሉምበርግ የዜና አገልግሎት ዘግቧል። የኢትዮጵያ መንግስት ከሬጀቪክ ጂኦተርማል ኩባንያ ጋር የ5 ዓመታት የመብራት ኃይል ግዢ ስምምነት ፈርሟል። ኩባንያውን የሚመሩት ኤጂ የተባለው የክሬዲት ሱስ ቡድን የአውሮፓ የመካከለኛው ምስራቅና የአፍሪካ ክፍሎች ኃላፊ የነበሩት ማይክ ፊሊፕ ናቸው። ኩባንያው በቢሊዮነሩ የሄጅ ፋንድ ስራ አስኪያጅ ፖል ቱዶር ጆንስና በአምባታ ካፒታል አጋሮች ይደገፋል። የኢትዮጵያ የኤሌክትሪክ መብራትና የውሃ ሀብት ሚኒስትር ስለሺ በቀለ እንደ አውሮፓ አቆጣጠር እስከ 2020 ዓመተ ምህረት ባለው ጊዜ በሁለት ዓመታት ውስጥ ማለት ነው የኢትዮጵያን የኃይል ምንጭ በአራት እጥፍ ከፍ ለማድረግ የኤሌክትሪክ ኃይሉን ሽያጭ ለማስፋት ይፈልጋሉ። በአሁኑ ወቅት ኢትዮጵያ ከመብራት ኃይል ሽያጭ በአመት 90 ሚሊዮን ዶላር ታገኛለች ይላል ብሉምበርግ ድረገጽ ላይ የወጣው ዘገባ። መንግስት በተጨማሪም እንደ አውሮፓ አቆጣጠር እስከ 2025 ዓመተ ምህረት ባለው ጊዜ በሰባት ዓመታት ውስጥ ማለት ነው በሀገሪቱ ላሉት ቤቶች ሁሉ የኤሌክትሪክ መብራት ለማስገባት እቅድ ማድረጉንና በአሁኑ ወቅት የኤሌክትሪክ መብራት ያላቸው ቤቶች 30 ከመቶዎቹ አካባቢ ብቻ መሆኑን ዘገባው አክሏል። ከታዳሽ ኤነርጂ ማመንጨት ላይ እያተኮርን ነው ካሉ በኋላ ሚኒስትር ስለሺ ከካርቦን ነጻ የሆነ ኤነርጂ እንዲኖር እንፈልጋለን፣ የመርዛማ ጋዝ ልቀቱ መጠን በ2030 ዓ.ም በ2010 ዓ.ም ከነበረው ደረጃ እንዲቆይ የማድረግ እቅድ አለን ሲሉ ለንደን በተደረገላቸው ቃለ መጠይቅ መናገራቸውን ብሉምበርግ የዜና አገልግሎት ጠቅሷል። ኢትዮጵያ በአሁኑ ወቅት ከ90 ከመቶ የኤሌክትሪክ ኃይሏን የምታገኘው አባይን ከመሳሰሉት ጉልበታማ ወንዞች ከሚያመነጩት የውሃ ኃይል ነው። በአሁኑ ወቅት ግን ሌሎች የታዳሽ ኤነርጂ ምንጮችን መገንባት ጀምራለች። በተለይም መላ ሀገሪቱን በሚያቋርጠው ሽምጥ ሸለቆ ውስጥ ከመሬት በታች የተፈጥሮ ሙቀት ከሚፈልቁት የአለት ግግሮች ጂኦተርማል ወይም ታዳሽ ኤነርጂ ከከርሰ ምድር የሚያገኘውን ሙቀት ተርባይኖችን ለማንቀሳቀስ ለሚጠቀምበት የጂኦተርማል ጉድጓዶች ከነፋስና ከፀሐይ ከሚመነጨው ኃይል በበለጠ የማያቋርጥ ፍሰት ስላላቸው የጂኦተርማል ቴክኖሎጂ አስተማማኝ ንብረትነትና በታዳሽነቱ ብቸኛው የኤነርጂ ምንጭ ተደርጎ እንደሚታይ ብሉምበርግ የዜና አገልግሎት ድረገጽ አስገንዝቧል። ኢትዮጵያ ከዓለም ምርጥ የጂኦተርማል ክምችት ካላቸው ሀገሮች አንዷ ነች። ከዋናዎቹ 10 ሀገሮች አንዷ መሆኗ እርግጠኛ ነኝ፣ ምናልባትም ከዋናዎቹ 5ም ልትሆን ትችላለች ሲሉ ሬጀቪክ ጂኦተርማል ሊቀመንበር ማይክል ፊሊፕ ተናግረዋል። ጂኦተርማል ብዙም ያልተሰራበት ዘርፍ ነው። በዓለም ደረጃ ካለው የጂኦተርማል ክምችት 1% ብቻ ነው ጥቅም ላይ የዋለው ሲሉ ማይክል ፊሊፕ ማከላቸውን የብሉምበርግ የዜና አገልግሎት ድረገጽ ላይ የወጣው ዘገባ ጠቅሷል። ዘ ዊክ የተባለው ብሪታንያ የሚታተም ሳምንታዊ የዜና መጽሔት በበኩሉ ኢትዮጵያ ገና ባልተነካ የወርቅ ክምችት ላይ ሳትቀመጥ እንዳልቀረች ይገልጻል። እንደ ምሳሌ የጠቀሳቸው የወርቅ ማዕድን ቦታዎች ከጥንት አንስቶ የነበረው አሶሳ፣ ትግራይ፣ በምስራቁ ለጋ ደንቢና በወለጋው ቱሉ ካፒ መሆናቸውን ዘ ዊክ ድረገጽ አውስቷል። ጣሊያኖች ኢትዮጵያን በወረሩበት ወቅት እንደ አውሮፓ አቆጣጠር ከ1930ዎቹ ዓመታት አንስተው ወለጋ ውስጥ ሲሰሩበት የቆየው ቱሉ ካፒ 48 ቶኖች ወርቅ እንዳለበት፣ ይህም እንደ አውሮፓ አቆጣጠር በ2013 ዓ.ም ከአምስት ዓመታት በፊት ማለት ነው ከፊ ሚነራልስ በተባለ ዋናው መስሪያ ቤቱ ቆጵሮስ በሆነው ተቋም እንደተገኘ ድረገጹ ጠቅሷል። የኢትዮጵያው ቤኒሻንጉል ጉሙዝ አካል የሆነው የአሶሳ ቀጠና አቀማመጥ የ600 ሚሊዮን ዓመታት ዕድሜ ያላቸው የተለያዩ የእሳተ ገሞራና የሲሚንቶ ግግር አለቶች የሚገኙበት ነው። ስለሆነም የአሶሳ ቀጠና በዕድሜ ርዝመት ከዓለም ቀዳሚ ቦታ የሚይዝ ሊሆን እንደሚችል ድረገጹ ጠቁሟል። አሁን ካለው የበዛ የወርቅ ክምችት ሊኖርበት እንደሚችልም ይታመናል። ለጋድምብ ያለው የወርቅ ማዕድን በሳውዲ ኩባንያ ባለቤትነት ይንቀሳቀሳል። የትግራዩ የወርቅ ማዕድን ባለቤት ደግሞ ኒውመንት የተባለው ግዙፍ የአሜሪካ የወርቅ ማዕድን ሲሆን በቅርብ ጊዜ የወርቅ ማዕድን ምርት መጀመሩን ድረገጹ ጠቁሟል። የኢትዮጵያው የወርቅ ሀብት መጠን የደቡብ አፍሪካን ያህል ሊደርስ እንደሚችል፣ በዚህ መሰረት ኢትዮጵያ ከዓለም ዋናዎቹ አምስት የወርቅ አምራች ሀገሮች መሃል ልትሰለፍ እንደምትችል ዘ ዊክ የተባለው ብሪታንያ የሚታተም ሳምንታዊ ዜና መጽሔት አስነብቧል። አሶሺየትድ ፕሬስ የዜና አገልግሎት ደግሞ የቻይናና የአፍሪካ ባለሥልጣኖች የቻይና የሕንፃ ሠራተኞች የአፍሪካ ኅብረት ዋና ጽሕፈት ቤት ውስጥ የማዳመጫ መሣሪያዎች ተክለዋል የሚለውን ወሬ ግንኙነታችንን ለማደፍረስ የታቀደ ሴራ ነው በማለት የቻይናና የአፍሪካ ባለሥልጣኖች ትላንት ሐሙስ እንዳወገዙ ጠቁመዋል። የአፍሪካ ኅብረት ሊቀመንበር ሙሳ ፋኪ ቤጂንግ ሆነው ለጋዜጠኞች በሰጡት መግለጫ ቻይና አዲስ አበባ በሚገኘው የአፍሪካ ኅብረት ዋና ጽሕፈት ቤት ላይ ትሰልላለች የሚል እምነት እንደሌላቸው ለጋዜጠኞች ተናግረዋል። ፋኪ ከቻይናው የውጭ ጉዳይ ሚኒስትር ዋንግ ይ ጋር ተገናኝተው ከተናገሩ በኋላ ከቻይና ጋር ያለንን ግንኙነት ከማጠናከር ዓላማችን የሚገታንና የሚያሰናክለን ተንኮል አይኖርም ብለዋል ሙሳ ፋኪ። የአፍሪካ ኅብረት በያዝነው ዓመት በጂንግ ላይ አዲስ መስሪያ ቤት እንደሚከፍት ገልጸዋል። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ በበኩላቸው የመሰለሉ ወሬ የተናፈሰው በምዕራቡ ዓለም ሚዲያ መሆኑን ገልጸው ቻይናንና አፍሪካን ለመከፋፈል የሚደረገው ጥረት አይሳካም ማለታቸውን የአሶሺየትድ ፕሬስ ዘገባ አውስቷል። ሌሞንድ የተባለው የፈረንሳይ ጋዜጣ ቻይና እንደ አውሮፓ አቆጣጠር በ2012 ዓ.ም ከአምስት ዓመታት በፊት ማለት ነው 200 ሚሊዮን ዶላር አቅርባ በተገነባው የአፍሪካ ኅብረት ዋና ጽሕፈት ቤት የስለላ መሳሪያ ተክላለች ሲል ባለፈው ወር ማንነታቸው ያልተገለጸ የአፍሪካ ኅብረት ባለሥልጣንን ጠቅሶ ዘግቦ እንደነበር አሶሺየትድ ፕሬስ የዜና አገልግሎት ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
የአርብ ምሽት ዝግጅታችን ይቀጥላል። አሁን እሰጥ አገባ። የሳምንቱን ዜና ተንተርሶ የሚሰናዳውና ወቅታዊ የሀገሪቱን የፖለቲካ ትኩሳት ትኩረት የሚያደርገው እሰጥ አገባ በሁለት ጋዜጠኞች መካከል የተጀመረ ክርክር የመጨረሻ ክፍል ይዞ ቀርቧል። ተከራካሪዎቹ የዋዜማ የኢንተርኔት ሬዲዮ አዘጋጁ አርጋዋሽኔ ከኦስተን ቴክሳስ፣ የሆርን አፌርስ የኢንተርኔት አምድ አዘጋጅ ዳንኤል ብርሃኔ ከአዲስ አበባ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመ ዝግጅቱ መጨረሻ ላይ ያነሳውን ጥያቄ አስቀድሞ ይንደረደራል አሉላ።
አድጋው ወደ ዳንኤል ከመሄድ በፊት ባጭሩ የምትመልሰው ካነሳቸው ጭብጦች የሚለጥቅ ጥያቄ ላንሳ። ችግር ብቻ በመዘርዘር መፍትሄ ማግኘት ማይቻልምና ኢህአዴግ መፍትሄ ለማምጣት የአመራር ቁመና ወይም ብቃት የለውም ብለሃል። ፓርቲው የመጫወቻ ካርዶቹን ጨርሷልም ብለሃል። ነገር ግን ጠንከር ባለ ትችትህ እንዳነሳኸው አንዳች ሁነኛ መፍትሄ ለማግኘት በሆነ ቦታ በሆነ መንገድ መጀመር አለበትና ታዲያ ምን ይደረግ ለሚል ምን መልስ አለ? ኢህአዴግ ከዚህ ቀደም የሞከራቸው ሙከራዎች ያለመስራታቸውን ቢረዳ ምንስ ማድረግ በተጨባጭ ይችላል? ወዴትስ ነው የሚያመራው?
እኔ መሰረታዊው ለዚህ መፍትሄ ሆኖ የሚታየኝ በጣም ሁሉን አቀፍ የሆነ አሳታፊ የሆነ አዲስ የፖለቲካ መድረክ መፍጠር ነው። በዚህ አሳታፊ የፖለቲካ መድረክ ውስጥ ለይስሙላ የተቋቋሙና ለቴሌቪዥን ቀረጻ የሚጠሩ የፖለቲካ ፓርቲዎች ሳይሆኑ ሁሉም በኢትዮጵያ ፖለቲካ ውስጥ ያገባናል የሚሉ ብሔርም ይሁን የፖለቲካ አቋማቸው የተለያየ የሆኑ ከሀገር ውስጥም ከሀገር ውጭም ያሉ ሁሉንም የፖለቲካ ኃይሎች ያሳተፈ የጋራ ምክክር ያስፈልጋል። የሀገር የሁሉም ነውና ሁሉም የሚሰማውን ሀሳብ አምጥቶ ቢያንስ የምንስማማበት እና ፈተና እንኳን ቢኖረው የምንስማማበት አዲስ የፖለቲካ መስመርና አዲስ የፖለቲካ መንገድ አበጅቶ በዙ ወደፊት መራመድ ይቻላል። ሁለተኛው ይሄ በጣም አሳሳቢም ስለሆነ ጀመር ነው ማነሳው። በሀገሪቱ ውስጥ የሚታይ ብሔር ላይ ያነጣጠረ ጥቃት እና ሽኩቻዎች በየቦታው አሉ። ዋነኛ ምክንያቱ ወይም እንዲፈጠር ምክንያቱ ራሱ ገዢ ፓርቲ የተከተለው መንገድ ነው። በተለይ ህወሓት በዚህ ከፍተኛ ኃላፊነት አለበት። እነዚህ ነገሮች የበለጠ በማራገብ እነዚህ ነገሮችን የበለጠ እንዲስፋፉ በማድረግ ከፍተኛ ሚና እየተጫወተ ነው። ስለዚህ በሀገሪቱ ውስጥ ብሔር ላይ ያተኮሩ ከዚህ ቀደም በኦሮሚያና በሶማሌ ላይ ተናል አሁንም ደግሞ የትግርኛ ተናጋሪ የሆኑ ተናል አንዳንድ አካባቢዎች ጥቃት መኖራቸውን ሰምተናል። ስለዚህ እነዚህ አይነቶቹ ጥቃቶች ሀገርን ያፈርሳሉ፣ በመጨረሻም በጣም ከፍተኛ ምስቅልቅልም ይፈጥራሉ። ስለዚህ እነዚህም ነገሮች ከቁጥጥር ውጪ እንዳይወጡ ይህንን የማለዘብ የማርገብ ስራ መሰራት አለበት። ለዚህም ነው ይህንን የብሔር አጥር እንደው ቁመቱን አሳጥሮ ብቻንም አፍርሶ አገሪቱን ወደ አንድ ህብረ ብሔራዊ ሀገር መውሰድ አስፈላጊ ነው። ይህንን በማድረግ ደግሞ ሁሉም እኩል ድርሻ አለበት። የትግራይን ህዝብ የፖለቲካ መደራደሪያ ለማድረግ መሞከር ከፍተኛ ወንጀልም ጭምር ነው። ከፖለቲካ ሂደቱ ባሻገር ሌላ አንድ ነጥብ በጨመር የምፈልገው በሀገሪቱ ያልተሰሙ በርካታ ድምጾች አሉ። እነዚህ ድምጾች በፖለቲካ ፓርቲዎች ብቻ ላይወከሉ ይችላሉ። ስለዚህም በህዝብ ዘንድ ያሉ ጥያቄዎችን በአስቸኳይ መልስ መስጠት ያስፈልጋል። የፍትህ ጥያቄዎች አሉ፣ የዳቦ ጥያቄዎች አሉ። በሀገሪቱ እስር ቤት ውስጥ ያሉትን የፖለቲካ እስረኞች ያለምንም ቅድመ ሁኔታ በቀደም አራት ነጥብ ያለው ቅድመ ሁኔታ ተቀምጧል። ይሄ በጣም ድራማ ነው፣ አስቂኝም ነው። ያለምንም ቅድመ ሁኔታ ከፖለቲካ ጋር በተገናኘ የታሰሩ ዜጎችን ወደ ቤታቸው መሸኘት ያስፈልጋል። ስለዚህም እነዚህን እርምጃዎች በመውሰድ አትሊስት ኢህአዴግ አሁን ባለበት ሁኔታ ወደ መፍትሄ የሚወስደውን መንገድ መጀመር እንችላለን። ግን ለኢህአዴግ ለዚህ ፈቃደኛ ይሆናል ዝግጁ ነው ብሎ ማመን ለእኔ እንደ ህልም ነው የሚሆንብኝ። እንደው የሚሆን ከሆነ ወይ ስለት አስገባለሁ፣ ካልሆነ
ዳንኤል ብዙ ጥያቄዎች መጨመር ያለብኝ አይመስለኝም። አርጋው ያላቸውን ጭብጦች ተከታትለሃል። ለሁሉም የሚሆነው ሁነኛ መንገድ ዘለቄታ ያለው ሰላምና የሁሉም የሆነች ሀገር የምትሆን የምትፈጠርበት መንገድ የት ይጀምር? ምንስ መደረግ አለበት? ዛሬ ትላለ
ምንድነው አንዱ ሀገሪቷን ወደ ተሻለ አሁን ካለችበት አስጊ ሁኔታ አውጥቶ ወደ ተሻለ መንገድ ሊወስዳት የሚችል ንግግር መጀመር አለበት። ይህ ትክክል ነው። ነገር ግን ያ ውይይት ነው ድርድር ነው ወይስ ምንድን ነው የሚሆነው? ራሱ ማለት ምንድን ነው የሚታሰበው? አሁን ቴክኒክ ውስጥ መግባት ሳይሆን ምንድን ነው የተለያዩ ኃይሎች የየራሳቸውን ነጥብ ለማስቆጠር ምንድን ነው ሌላ ጀርባ አጀንዳ ይዘው የሚገቡበት ድርድር ሲሆን እና በቅንነት ሀገር ለማዳን ሀገሪቷን ወደ ነበረችበት ወይም ወደ ተሻለ መስመር ለመመለስ የሚደረግ ውይይት ሲሆን ሁለት የተለያዩ ናቸው። ይሄ ውይይት ምን ይጠይቃል? እምነት ኮንፊደንስ ቢልድ ማድረግን ይጠይቃል። ግን አሁን ቀላል እንትን ቀላል እንጂ ምሳሌ ላስቀምጥና ኢህአዴግ ከተቃዋሚዎች ጋር የሚደራደር ቢሆን ተቃዋሚዎች ኢህአዴግ ተደራድሮ አገር ሲረጋጋለት ችላ እንደማይላቸው ለምሳሌ ዋስትና ይፈልጋሉ። በአንጻሩ ኢህአዴግ ደግሞ ጊዜ እየገደሉ ተቃውሞ ካልተሳካ በድርድር ይጠቀሙ፣ ተቃውሞ ከተሳካ ደግሞ እኔን አጉል ሊያደርጉኝ ነው ብሎ መስጋት የለበትም። ማለት ኮንፊደንስ ቢልዲንግ ሜጀርስ ያስፈልጋል። ለውጥ መጠጫ በተለይ በተቃውሞ አካባቢ የሚታዩ ጽንፈኛ የሆኑ አስተሳሰቦች መርገብና መለዘብ ያለባቸው ይመስለኛል።
ዳንኤል አንድ ጊዜ በጣም ይቅርታ ስላቋረጥ፣ ኢህአዴግን ኃላፊነት እንደሚሰማው ፓርቲ ተቃዋሚዎችን ደግሞ ኃላፊነት እንደማይሰማቸው አድርገህ ለምንድን ነው የምታቀርበው? ወደ ድርድር ነው መጀመሪያ
ላመጣልን እኮ
የድርድር ደግሞ
ላመጣልን ነው። አሁን ኢህአዴግም ማለት ኢህአዴግም ጄኒን እንደሆነ የሚያሳይ ነገር እንበልና እኔ አሁን አንድ የሆነ የምሰራው ጥራስ ነበር። ዛሬ ምንድን ነው ያልኩት ዋስትና የተሰጠው አንድ አመት ሁለት አመት የአየር ሰዓት ለምሳሌ ቃል ቢገባላቸው ተቃዋሚዎቹ ድርድሩ ፌል ቢያደርግ እንኳን ያ እንደማይከለከሉ ያውቃሉ። ወይ ደግሞ ሌላ የፋይናንስም አሰራር ይሁን ወይ የህግ ቢስተካከል የሚፈልጉት በቀላሉ ዝም ብሎ አንድ ቀን ጠዋት በቃ ድርድር ፈረሰ ሲባል የማይቀሙት ነገር እንዳለ ሲያውቁ አይጀኙ ነው ከምሩ ነው ከልቡ ነው ኢህአዴግ ብሎ አምነውት ሊገቡ ይችላሉ። ማለት ኢህአዴግም እንዲታመን የሚያደርገው ነገር ማድረግ አለበት፣ ተቃዋሚዎችም እንዲታመን የሚያደርጋቸው ነገር ማድረግ አለባቸው። ያን ማለት የፈለግኩት እንጂ አንዳቸው ከሌላኛቸው በልጠ ኢትዮጵያ አይደሉም። ስለዚህ ያው እንደ መንግስት ንስዶ ኃላፊነት ይኖራል። ግን እሱ ቴክኒካዊ ነው፣ የህግ ጉዳይ ነው። በድርድር ላይ ግን ጠረጴዛ ላይ ስታስቀምጥ ሁለቱም ለሀገራቸው እኩል እንደሚያስበው አድርገህ ነው ታሳቢ የምታደርገው። ስለዚህ ሁለቱም መታመን ኮንፊደንስ ቢልድ እምነት የሚገነባ ነገር ሶስት መቅጣጫ መኖር አለበት ነው ግልጽ ከሆነ ዛኛ የነሳነው ላይ ቢጨምር አርጋ የነሳው ላይ
መልካም
ያ ትኩር ነገር አገሪቷን የሚያፈርሳት ነው። ምን ጥያቄ የለው። በመሰረቱ አሁን አንድ ብሔር ላይ ፕሮፓጋንዳው ነው ይሄ ናራቲቭ የሚዲያ ወሬው ነው ያው ትግራይ ትግራይ የሚለው ነገር በዛፍ የሚሰማው እንጂ መሬት ላይ እኮ ብዙ እንዲያውም ባለፉት ወራት ብዙ የተጎዳውም እንዲያውም ሌሎች ብሔሮች ናቸው። ኢቭን ስለ ወላይታ ለምሳሌ ምች በደንብ መልመች ብዙ ተወራና ነው ሌሎችም ብዙ አልተወራላቸው ኬዞች አሉ። ሶ እንደዚህ አይነት ነገር ሲፈጠር በኋላ ማንም የማይቆጣጠረው ድልድ ትርምስ ብትል እንደ ኢትዮጵያ ያለ ሀገር አንዳንድ ጥናቶች እስከ 20 አይነት የብሔርና የድንበር ግጭቶች በአንዴ ሊፈጠሩ እንደሚችሉ ነው የሚያሳዩት። ስለዚህ የብሔር እንትን ግጭት ወይ ደግሞ አንድ ብሔር ላይ የሚሆን ሌላ ላይ ያንጣጠረ ፖለቲካ ለዛ ብሔር ብቻ ተብሎ ሳይሆን ለማንም ተብሎ ነው ሊገታ የሚገባው። አንደኛ ሁለተኛ የትግራይን ህዝብ መደራደሪያ ማድረግ ብሎ አርጋ ሽጥሮ ይገልጻል። ቀለንደ እንግዲህ ህወሓት የትግራይን ህዝብ መደራደሪያ ያደርጋል የሚል ፐርሰፕሽን አለው። ጥሩ ነው፣ እዚህ ላይ መከራከር አልፈልግም። ነገር ግን በግልጽ የምናውቀውና የማያከራክረው ሁሉም ተቃዋሚ አይደለም። እንግዲህ ቢያስፈኛ ነው ኢለመንት የትግራይን ህዝብ መደራደሪያ አድርጎ አንድም ወይ ከህወሓት ጋር ለመደራደር ዛቸውና ፉከራ ውስጥ በግልጽ ገብቶ በይፋ ማለት ተገብቶ ፖለቲካል ሆስቴጅ የማድረግ አካሄድ አለ። ሰው ሁለቱ ከየትኛውም አቅጣጫ ይምጣ የትኛውም ብሔር ይሁን የትኛውም ፓርቲ ይሁን እንደዚ አይነት አቅጣጫ መከተል እንደሌለበት ግልጽ አቋም ብንይዝ እና በመርህ ላይ ብንመሰረት ዛት ቢልድስ ኮንፊደንስ።
የመጨረሻ ቃል ለአርጋው ሰጥቼ መቋጨት አለብኝ። አርጋው፣ በመጨረሻው ነጥብ ላይ ብቻ የተለየ ሀሳብ ስለሆነ ማለት የምፈልገው አለ ካልክ እድል ስጥህ፣ ካልሆነ እንቋጫለን በዚሁ ባጭሩ።
ጥሩ። የፖለቲካ ድርድር በሚል የተነሳው ድርድር ነው። ድርድር ደግሞ የሚካሄድባቸው የተለያዩ መስፈርቶች አሉ፣ አደራዳሪዎችም ይኖራሉ። ስለዚህ ኢትዮጵያ ውስጥ ኢህአዴግ እንደ መንግስት ሆኖ ተቃዋሚዎች እንደ ፓርቲ ሆነው ሳይሆን ሁለቱም እንደ ተደራዳሪ ፓርቲ ሆነው የሚነጋገሩበት መድረክ ከተፈጠረ የተሻለ እድል መፍጠር ይቻላል። የውጭ ተልእኮ አስፈጻሚ ወይም ደግሞ የማይታመን የፖለቲካ ፓርቲ የሚለውም ቅድም ዳንኤልም እንዳነሳው ሁሉም በኩል አይን የሚታዩበት ከሆነ መፍትሄ ያመጣል። የብሔር ጥያቄን እኔ ብዙ ልገፋበት የማልፈልገው አሉታዊ የሆነውን ነገር በመገናኛ ብዙሃን ደጋግሞ ማለትም የራሱ የሆነ ተጽዕኖ ስላለው ነው። ይሁንና በሀገሪቱ የሚታዩ እዚህም እዛም የሚታዩ የብሔር ግጭቶች አሉ። እነዚህ የብሔር ግጭቶች ኢላማ ያደረጉ የፖለቲካ ትርፍን ነው። ተቃዋሚ ሊያደርጋቸው ይችላል፣ ገዢው ፓርቲ ሊያደርጋቸው ይችላል። ግን ገዢው ፓርቲ በዚህ ትርፍ አገኛለሁ ብሎ የሚያስብ ከሆነ የሚያስከትለው አደጋ በጣም የከፋ ነው። ሀገሪቱንም የበለጠ ወደ ቀውስ ይወስዳታል። ተቃዋሚም ቢሆን ብሔርን ከብሔር የሚያጋጭ ነገር ማድረግ አይጠበቅበትም፣ አይኖርበትም ብዬ አምናለሁ። ይሄ ነው የመጨረሻ አስተያየቴ።
መልካም። ክርክሩ ይቀጥላል። አደጋ ላይ ያለች ሀገር ጉዳይ ያነጋግራል። አርጋው አሽኔ ከኦስተን ቴክሳስ፣ ከዚህ ከዩናይት ስቴትስ ዳንኤል ብርሃኔ ከአዲስ አበባ መልሼ በሌላ ፕሮግራም እንደማገኛችሁ ተስፋ አድርጋለሁ። ለአሁኑ ለጊዜያቸው አመሰግናለሁ። ጊዜ ስጥልኝ።
እናመሰግናለን።
አመሰግናለሁ። ዛሬ የካቲት ሁለት የጥቁሮች ወር ታሪክ ላይ አፍሪክቪል ተብሎ ይጠራ የነበረው የጥቁሮች ቤተሰቦች ብቻ መኖሪያ እንዲሆን የተከለለ ሄሊፋክስ ይገኝ የነበረ መንደር በ1956 ዓ ም ዛሬ ፈረሰ። በኢትዮጵያ አቆጣጠር ነው ዘመኑ። ፖል ሎረንስ ደንበር በአሜሪካ ሥነ ጽሑፍ ውስጥ እጅግ የጎላና ጠቃሚ ገጣሚ ተብሎ ሰፊ ዕውቅና ያገኘው በዛሬው ዕለት በ1898 ዓ ም ነበረ። ድምፃዊትና የዘፈን ግጥሞች ጸሐፊዋ ባርብራ ሉዊስ ሳሌም ሚሽገን ላይ የተወለደችው ዛሬ በ1935 ዓ ም ነው።
Y የተከበራችሁ አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል።
በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና
ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣
በደህና ደሩ። Thank you.